በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እግዚአብሔር አምላካችን ረድቶን እስካሁን ትምህርቱን ያው ቀጥለናል። የዛሬው ትምህርታችን 23ኛ መሆኑ ነው። እንግዲህ ትላንት ማለት ባለፈው ትምህርታችን ስንማር እንደነበር ነው ይሄ የልዩ ልዩ አገልግሎት የሚለው በሱ ላይ ተጨማሪ ሀሳብ እንደምናገር ነበረ። የልዩ ልዩ የልዩ ልዩ አይነት አገልግሎቶች ማለት ነው፣ የተለያዩ አገልግሎቶች የሚለው ማለት ነው። እንግዲህ እንደተናገርኩት ልዩ ልዩ አገልግሎት ሲባል ለምሳሌ መዝሙር የመዝሙር ዝማሬ አለ፣ ጸሎት አለ፣ ሌሎችም ለምሳሌ የሙያ ሰዎች ክርስቲያኖች ሆነው ለቤተ ክርስቲያን ለምሳሌ መሀንዲስ የሆነ ሰው በምህንድስናው የእግዚአብሔርን ቤት በማነጽ በመስራት ቢያገለግል በነፃ ማለት ነው። በሙያው በዓለም ውስጥ በሚያገለግልበት ጊዜ በሙያው ተከፍሎት ነው የሚያገለግለው፣ ዋጋ አለው ማለት ነው፣ በዛም ስለምኖር ማለት ነው። ይህም እንግዲህ በመጽሐፍ ቅዱሳችን ውስጥ የሙያ ስራ የድንኳን መስፋት የሚባለው ማለት ነው። እያንዳንዱ ሰው የራሱ ድንኳን እንደ ሙያው እየሰፋ ስራውን እየሰራ በዛውም እየተከፈለው የምድራዊ ኑሮን ይመራል። ነገር ግን በዚሁ ሙያ በቤተ ክርስቲያን ውስጥ በነፃ ቢያገለግል የእግዚአብሔር ቤት ሲሰራ በዚህ በምህንድስና ሙያው ቢያገለግል ይህም አገልግሎት ነው። ይህ ሰው እንደ ሌሎቹ ትልቅ የጸጋ ስጦታዎችን ሌሎቹ በመጽሐፍ ቅዱስም ውስጥ እንደተጠቀሰው በስም የምታወቁት ላገለግል ይችላል። ግን ይህም ራሱ ትልቅ አገልግሎት ነው ማለት ነው። ለምሳሌ ይሄ በገንዘብ ቤተክርስቲያንን መርዳት ከመርዳት ጋር ያልተናነሰ ማለት ነው። ይህም አንድ እንትን ነው። ብዙ ክርስቲያን መሀንዲሶች አሉ። ቤተክርስቲያን በሚሰራበት ጊዜ ሙያቸውን በነጻ ለእግዚአብሔር ቤት ይሰጣሉ፣ ያገለግላሉ ማለት ነው። እንደዚሁም ደግሞ ሐኪም ወይም ነርስ ወይም ደግሞ እንደዚሁም በሌላ ሙያ ያሉት ሰውን በቤተ ክርስቲያን ውስጥ የተቸገሩ ሰዎችን ገንዘብ አውጥተው መታከም የማይችሉ ሰዎችን ቢያገለግሉ በሙያቸው ሳያስከፍሉ ማለት ነው። ይህም ራሱ ይህ ልዩ ልዩ አገልግሎት የሚባለው አገልግሎት ሌሎችም የተለያዩ አገልግሎቶች እንግዲህ የሚባሉት እንደዚህ እንደዚህ አይነት ነገሮች ናቸው። ይህም ራሱ ዋጋ አለው። አሁን እንደዚህ ይደረጋል። ብዙ ክርስቲያን ሐኪሞች በቤተ ክርስቲያን ውስጥ ያሉትን ድሀዎች ወይም ደግሞ ከፍለው መታከም የማይችሉ ሰዎችን በነጻ ያክማሉ ማለት ነው። እንደዚሁም ደግሞ በቤተ ክርስቲያን ውስጥ ለምሳሌ ክሊኒክ ያቋቁሙና እንደዚህ በነጻ አገልግሎት ላይ የተመሰረተ በፍቅር ላይ የተመሰረተ ክሊኒክ ቢኖር በነጻ አገለግላሉ በትርፍ ሰዓታቸው ማለት ነው። ይህም ራሱ አገልግሎት ነው። ብዙዎቹ በቤተ ክርስቲያን ከፍለው መታከም አቅም የሌላቸው ሰዎች ከፍለው መታከም የማይችሉ ሰዎች የሕክምና እርዳታ ያገኛሉ ማለት ነው። ይህም ራሱ አንድ አገልግሎት ነው። ይህም ብዙ ክርስቲያን ዶክተሮች፣ የጤና ባለሙያዎች በዚህ አይነት ሁኔታ ያገለግላሉ። ከዚህም አልፎ ተርፎ ደግሞ ለሰው ልጆችም ለቤተ ክርስቲያን በቤተ ክርስቲያን ውስጥ ላመኑት ብቻ ሳይሆን ለሰው ልጆችም ከፍቅር የተነሳ አገልግሎት ይሰጣሉ። ትላልቅ አገልግሎቶችን ጥሩ ምሳሌ የሚሆነው በዚህ ነገር ላይ የሚስዮን አገልግሎት በማካሄድ የታወቁት ከዚህ ከምዕራብ የሄዱት ሰዎች ብዙ ወንጌል ባልተስፋፋበት አካባቢ ሆስፒታሎች፣ ጤና ጣቢያዎች በመክፈት ክሊኒኮችን በመክፈት ለአካባቢው ሁሉ አገልግሎት ይሰጣሉ። ይሄ ራሱ ትልቅ አገልግሎት ነው። ይሄ የበጎ ስራ አገልግሎት ነው። በጎ ስራችንን አይተው ጌታ ኢየሱስን የማያውቁ ሰዎች ሁሉ በዚህ ስራ እየተሳቡ ብዙዎቹ በአካባቢው ወንጌል የሚስፋፋበት መንገድ ነው። ይሄም ራሱ ልዩ ልዩ አገልግሎት ሲባል እንግዲህ እነዚህ ነገሮች ሁሉ መኖራቸው መታወቅ አለበት። ይሄም ከጸጋ አገልግሎት ተለይቶ የሚታይ አይደለም። ሌላውን ማስተማሩን መስበኩን ኢየሱስ ኢየሱስን ወንጌል በቀጥታ ማስተማርን የሚደግፍና ትልቅ ምስክርነት ነው። ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ በጣም ብዙ እንደምለው ማለት ነው። በዓለም ውስጥ በተለያዩ የዓለም ክፍሎች አሁን ሚስዮኖች ይህንን ያደርጋሉ። ሌላው ደግሞ ትምህርት ቤት ማቋቋም ራሱ በአካባቢ ላለው ለድሃው ህዝብ ከፍሎ ለመማር ለማይችልም ለምችልም ለበጎ ስራ ትምህርት ቤቶች አሁን የሚስዮን ትምህርት ቤቶች በየቦታው ያሉት የዚህም እድል ናቸው። በዛ ውስጥ መጽሐፍ ቅዱስ ያስተምራሉ። ጥሩ ደረጃውን የጠበቀ ትምህርት ይሰጣል። በዛ ትምህርት ቤት ኮሌጅም ዩኒቨርሲቲም ሊሆን ይችላል። እንደገናም ደግሞ በስጋም ደግሞ ሰዎች የስጋን እውቀትና ጥበብ የሚያገኙበትም ትምህርት ቤት ሊሆን ይችላል። መንፈሳዊ ትምህርት ቤትም ሊሆን ይችላል። ለምሳሌ አሁን መንፈሳዊ ዩኒቨርሲቲዎችና ኮሌጆች ሌሎችም ደግሞ በምድር ያለውን ጥበብ የሚያስተምሩ አብረው ከመንፈሳዊ ነገር ጋር እንደዚሁ የሚያስተምሩ ትምህርት ቤቶች አሉ በየቦታው። አሁን ለምሳሌ እንደ ጥሩ ምሳሌ የምንወስደው ብዙ ቤተ እምነቶች የራሳቸው ዩኒቨርሲቲዎች፣ የራሳቸው አንደኛ ሁለተኛ ደረጃ ትምህርት ቤቶች፣ ሰውን ደግሞ ከመሀይምነት የሚያወጡበት ትምህርት ቤቶች እንደዚህ እንደዚህ አሉ። በተለይ ወደ ኢትዮጵያ ለመጀመሪያ ጊዜ ይሄ የወንጌል አገልግሎት በመጣበት ጊዜ ወንጌላውያን አማኞች መጀመሪያ ሲመጡ ሆስፒታሎችን፣ የጤና አገልግሎት መስጫ ድርጅቶችና ትምህርት ቤቶችን በማስፋፋት በዛ ነበር ሰሩ የነበሩ። ይህም አስቸጋሪ በሆነ አካባቢ ኢየሱስ ክርስቶስን ለመስበክ እንኳን በማይቻልበት አካባቢ ይሄ በህብረተሰብ ማዕከል የሚደረገው አገልግሎት ጥሩ ምስክርነት ይፈጥርና በዛም ብዙዎቹ አካባቢውን በሙሉ በወንጌል የተዳሰሰበት ሁኔታ አለ። እነዚህም አገልግሎቶች ሁሉ እዚህ ውስጥ ይገባሉ ማለት ነው። ልዩ ልዩ አገልግሎት ሲባል ይሄ ሁሉ እነዚህ ነገሮች ሁሉ አሉ። እነዚህ ሁሉ ጠቅሶ መጥቀስ ጠቅሶ መጨረስ ስለማይቻል ነው። የተለያዩ አገልግሎት ልዩ ልዩ ነው። ሌሎችም አገልግሎቶች የተለያዩ አገልግሎቶች የተባሉት እዚህ ውስጥ ቅድም ባለፉት ትምህርቶች ያልጠቀስ ናቸው ማለት ነው። ለምሳሌ የትምህርት መለኮት ይህን መንፈሳዊ ትምህርት የእግዚአብሔርን ቃል እስከ መጨረሻው እስከ ከፍተኛ ደረጃ የማስፋፊያ ዩኒቨርሲቲዎች፣ ኮሌጆች በዚሁ በአሜሪካም በአውሮፓም በሌላውም የዓለም ክፍል ያለው እሱም ራሱ ያንን ማቋቋም ማለት ነው። ይህ ራሱ አንድ ትልቅ ራዕይ ነው። አገልጋዮችን የማሰልጠኛ ትምህርቶችን ትምህርት ቤቶችን፣ ድርጅቶችን፣ ኮሌጆችን ማቋቋም ማለት ነው። ይሄ ደግሞ በአሁኑ ጊዜ የስነ መለኮት ትምህርትም ሆነ ስነ መለኮት ትምህርት ቤቶች መቋቋም ጥሩ አስተማሪዎችን፣ አገልጋዮችን በማፍራት የተጫወተ ያለውን ሚናም ማየት ይቻላል። አሁን እነዚህ ሰዎች በዚህ በማስተማር ውስጥ ሊካተት ይችላል። ግን ማስተማር ሲባል በግል ደረጃ ብቻ የሚያሰቡ ሳይሆን በዚህ መልክ እንግዲህ ይሄም አንዱ አገልግሎት ነው። አሁን ብዙዎቹ የዚህን አይነት የእግዚአብሔር ሰዎች ወይም ቤተ ክርስቲያንም ራሷ ሆስፒታል መክፈት ትችላለች፣ ትምህርት ቤቶች መክፈት ይቻላል። ሌላ ደግሞ የሙያ ማሰልጠኛ የኢንጂነሪንግ ሌላ ማሰልጠኛ ማዕከሎችን መክፈት ይቻላል። በዚህ ለህብረተሰቡ የኢየሱስ ክርስቶስን ፍቅር በማሳየት ማለት ነው። እነዚህ ነገሮች አሉ። እንግዲህ ልዩ ልዩ አገልግሎት ሲባል ተጠቅሶ የሚያልቁ አይደሉም። ካለፈው እንግዲህ አንዱ ያልኩት በዚህ ነገር ላይ ሌላ ተጨማሪ ትምህርት ይሰጣል ያልኩት ይሄ ነው። እስቲ አሁንም ይህንን ሀሳባችንን ያነሳሁትን እንዲያዝን እስቲ ጌታ አምላካችን እንድረዳን አሁንም እንጸልያለን። እግዚአብሔር አምላካችን ሆይ የዛሬ ትምህርታችንንም እንደዚሁ ባርክ። አንተ ከእኛ ጋር ካልሆንክ እግዚአብሔር ሆይ አንተ ከኛ ጋር ካልሆንክ የማይገባው ነገር እንዳንናገር ወይም ደግሞ አንተ ከኛ ጋር ካልሆንክ እግዚአብሔር ሆይ ለማስተማርም ለመስበክም እንዳንወጣ ይርዳል። አንተ ከኛ ጋር ሆነህ ግን ለማስተማር ለመስበክ እግዚአብሔር ሆይ ወንጌልን ለምድር ሁሉ ለማድረስ በትጋት እንድንወጣ ይርዳል። በምናደርገው ነገር ሁሉ አንተ ከኛ ጋር ሁን። የአንተ ሀሳብና የአንተ በጎ ፈቃድ ከኛ ጋር ሁን። አላማችንና ሀሳባችን አንተን ማገልገል ይሁን። እግዚአብሔር አምላካችን ሆይ ቃልህን አስተምረን። ኢየሱስ ክርስቶስ ስም አሜን አሜን። ስለዚህ እንግዲህ በዚሁ ሀሳብ ላይ ባለፈው በኤፌሶን ምዕራፍ አራትም ላይ ያየ ነው ከሱም ጋር የወሰድነው ነገር እንደነበረ እናስታውሳለን። ቅዱሳን አገልግሎትን ለመስራት እንደምለው ማለት ነው። እነዚህ የተለያዩ አገልግሎቶችን አብዛኛዎቹን የተናገርን ቢሆንም እንግዲህ አንዳንዶቹ የቀሩትን ነው አሁን በዛ ነገር ነጥብ ላይ ተጨማሪ ሀሳብን እየሰጠን ያለ ነው። ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ድምል ማለት ነው። ቅዱሳን አገልግሎት እንግዲህ ቅዱሳን አገልግሎት የሚለው አሁን የጠቀስኳቸው ነገሮች ናቸው። በሙያችን በተለያየ ለጌታ ክብር በምናደርገው አገልግሎት ማለት ነው። ቅዱሳን አገልግሎት ሲል እነዚህ ነገሮች ሁሉ ይጠቅሳል። ሌሎቹም ያልተጠቀሱ ነገሮች ቢኖሩ ለጌታ ክብር ብለን የምናደርገው ነገር ሁሉ ዋናው ነጥብ ምንድን ነው? በእግዚአብሔር ቤት ውስጥ ማንም አማኝ ስራ ፈት አለመሆኑ ነው። ማንም አማኝ ስራ ፈት አለመሆኑ ነው። ሁሉም ስራ አለው። ትልቁ ነገር ይሄ ነው። ይህንን ከረሳን ትክ ላይ መጣም ማለት ነው። በጌታ ቤት ያለንን ትልቁ ነገር ረስተናል ማለት ነው። በሚሰማን መንገድ በአንድ መንገድ በጌታ ከነዚህ ውስጥ በአንዱ ጌታን ቢያንስ በአንዱ የማገልገላችን ነገር መታወቅ አለበት ማለት ነው። ሌሎቹም ብንጠቅስ ሌሎቹን መጥቀስ ይቻላል። እንግዲህ በዚህ መልክ አምላካችንን እግዚአብሔርን እናገለግላለን ማለት ነው። እንግዲህ በምናገለግልበት ጊዜ በዚህ በተለያዩ ጠቃሽ ቦታዎች ስናገለግል አገልግሎታችንን እንደ እግዚአብሔር ቃል ነው ማድረግ፣ እንደ እግዚአብሔር ቃል ነው በስርዓት ነው መካሄድ ያለበት አገልግሎቱ። በስርዓት ስንል እያንዳንዱን አገልግሎታችንን እንደ እግዚአብሔር ቃል ማለት ነው። ስለዚህ በቆሮንቶስ ምዕራፍ 14 ላይ እንደምናገረው ማለት ነው። እንዴት ነው ይህንን በስርዓት የምንናገረው? ስለዚህ ባለፉት ትምህርቶችም ነካክቻለሁ፣ ግን አሁን የበለጠ እንግዲህ እዚህ ላይ ትኩረት በመስጠት የምንነጋገርበት ይሆናል። ምዕራፍ 14 ከቁጥር 1 ጀምሮ ይትላንበው ፍቅርን ተከታተሉ ይላል። ይህ ፍቅር የሚለው በመጀመሪያው ፍቅር በሚል ርዕስ ላይ ከሁሉ የሚቀድም ከተጋስ ቦታዎች ሁሉ የሚቀድመው ይሄ በክርስቶስ ኢየሱስ የጽድቅ ህይወት መመላለስ። በጽድቅ ህይወት ስንመላለስ አንደኛውና ትልቁ ቁንጮ ፍቅር መሆኑን ነው። ስለ ፍቅር ተነጋግረናል። ፍቅርን ተከታተሉና መንፈሳዊ ስጦታን ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል። መንፈሳዊ ስጦታ መፈለግ ያስፈልጋል ማለት ነው። አንደኛው እዚህ ላይ ለምሳሌ ትንቢት መናገርን ጠቀሰ እንጂ ሌሎቹን መንፈሳዊ ስጦታዎቹን እግዚአብሔርን እንጠይቃለን። ስንጠይቅ እግዚአብሔር ይሰጣል። በብርቱ ፈልጉ ነው። እንደውም በብርቱ ነው መፈለግ ያለብን። መንፈሳዊ ስጦታን ይልቁንም ትንቢት መናገርን በብርቱ ፈልጉ። ሁሉም በእግዚአብሔር ቤት ስራ ፈት መሆኑን አለመሆኑን ካወቀ መጠየቅ ነገር እንፈልጋለን ለዛ ነገር አክብሮት አለን ማለት ነው መፈለግ ማለት አንድ ነገር ማንፈልጋው ነገር ብናገኝ ለዛ ነገር ዋጋ አንሰጠውም ወይም አናከብረውም የምንፈልጋው ነገር ግን ብናገኝ በአክብሮት ይይዛለን ፈልገን አግኝተነዋልና እና የጸጋ ስጦታንም እኛ ሳንፈልግ ጌታ ቢሰጥ ይህንን በአግባቡ በአክብሮት አንይዘውም ማለት ነው ስለዚህ በብርቱ ፈልጉ ነው የምለው ማስተማሩንም ትንቢቱንም ልሳኑንም ሌላውንም ለእኛ ወንጌል መስበኩንም እረኝነቱንም እኛ በውስጣችን የሆነ በምናየው ልባችን የሚሳብበት አይነት ብቻ ልባችን የሚሳብበት ምክንያቱ ሞቲቡ እግዚአብሔርን ለማገልገል እግዚአብሔርን ለማክበር ይሁን እንጂ በዚህ ሀሳብ ውስጥ ሆነ የምንሳብበትን ነገር መጠየቅ እንችላለን ስንጠይቅ ጌታ ይሰጣል ሳንጠይቅ ብንሰጥ የእግዚአብሔርን ስጦታ አናከብረው በብዙ ልመና በብዙ መሯሯት በትልቅ ፍላጎት አንድ ነገር ብናገኝ በትልቅ ጥንቃቄ ነው የምንይዘው በጣም ፈልገን አግኝተነዋልና ሳይፈለግ ደግሞ የመጣ ነገር ብዙ ጊዜ ይናቃል እንደዛ እንዳይሆን ማለት ነው በብርቱ የምንፈልገው ጌታን ለማክበር ስጦታን መፈለግ ይገባናል ከነዚህ ከስጦታዎቹ በብርቱ መፈለግ ያስፈልጋል ማለት ነው እንደዚህ ይልና በብርቱ ፈልጉ ይላል ይሄ ለትንቢት የትንቢትን እንደዚህ እንደምሳሌ ብጠቅሰው ሁሉንም የጸጋ ስጦታዎችን መለመን መጠየቅ እንችላለን ማለት ነው ቃሉ እንደምናገረው ማለት ነው በብርቱ መፈለግ ለምሳሌ በሊሳን የምናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና ስለ ትንቢት ከተናገረ በኋላ ማለት ነው አሁን በሊሳን የመናገር ስጦታ ከተሰጠ መተርጉምንም አብሮ መጠየቅ ይቻላል ሌላ የሚተረጉም ከሌለ ያ ሰማያዊና የእግዚአብሔር መልእክት ቢሆንም ሰዎች ቋንቋውን ስለማይሰሙ አሜን ሊሉ አይችሉምና ነው የሚለው ይህ የአጠቃቀም ጥበብ ነው የሊሳን ስጦታ አለኝ ብሎ አንድ ሰው ዝም ብሎ ብቻ በየስብሰባው በየ ትልቅ አምልኮ ቦታ ብናገርና ካልተተረጎመ ሰዎች አይጠቀሙም መልእክቱን አልሰሙም ማለት ነው ስለዚህ እሱ ወይም የመተርጎመንም ነገር መጠየቅ አለበት ወይም ደግሞ ሌላ መተርጎም አለበት ማለት ነው አለዚያ ምንድን ነው በሊሳን የምናገር ለእግዚአብሔር እንጂ ለሰው አይናገርም ይህ በሊሳን እኛ በግላችን ስንጸልይ በሊሳን ምንጸልየው በሊሳን ስንጸልይ እንታደሳለን በማናውቀው ቋንቋ ስንጸልይ የእግዚአብሔር መንፈስ ሲያደርገው ይሰማናል መንፈሳችን ይታደሳል ውስጣችን ይበረታታል ውስጣችን በኃይል ይሞላል ከእግዚአብሔር መንፈስ መሆኑ ይታወቀናል ማለት ነው በሊሳን ስንጸልይ እኮ እኛ ገፋፍተን ወይም ደግሞ ራሳችን ፈጥነን የምንናገረው አይደለም የእግዚአብሔር መንፈስ ሲነካል የእግዚአብሔር የመንፈሱ ኃይል እየተሰማን ይሰማናል ማለት ነው ይሄ አለ በግላችን በማናውቀው ቋንቋ እኛ ራሳችን ማናውቀው ስለ ራሳችን ይጸልያለን መንፈስ ቅዱስ በዚህ መልክ ለእኛ ይቃትግልናል ነው የሚለው በሌላ መጽሐፍ ቅዱስ ክፍል ማለት ነው ይሄ ለእኛ ለማነት ነው እሱን በግላችን እንድንታለን በግላችን መጸለይ በሊሳን መጸለይ ይገባናል በመንፈስ ቅዱስ ኃይል ማለት ነው ምክንያቱም እንዴት እንደምንጸልዩ አታውቁምና ይላል በመንፈስ እንሆን ግን ለእኛ እንኳን አስፈላጊ ሆኗል በእግዚአብሔር ዘንድ ከሰምነት ያለው ጸሎት እንዴት መጸለይ እንደሚገባን መንፈስ ቅዱስ ስለሚያውቅ እኛ በመንፈስ ቅዱስ ስለሆነን በጌታ በእግዚአብሔር ፊት ሆነን መንፈስ ቅዱስ እኛን በቁጥጥሩ ስር አድርጎ ይጸልያል እኛ እሱ በሰጠን ሊሳን ስንጸልይ ትላልቅ የሚመለሱ በእግዚአብሔር ፊት ተቀባይነት ያለው አቀራረብ ያለው ነጥብ እያነሳን ነው እየጸለይ ነው ማለት ነው ይህ ይሰማል እግዚአብሔርም ደግሞ በዚህ መልክ ጸሎታችን በዚህ መልክ የተጸለየው ጸሎት ይመለሳል በስጋችን ምናልባት የምንጸልየው ወይ ሰውን ለመበቀል ወይ የጥላቻ ጸሎት ሊሆን ይችላል ወይ የስጋ የራስ ወዳድነት ጸሎት ሊሆን ይችላል ወደ እግዚአብሔር ላይ የማይደርስ ማለት ነው እንዴት እንደምንጸልዩ አታውቁምና ብሎ ለምሳሌ የአባታችንን ጸሎት ጌታ ኢየሱስ ክርስቶስ ለሐዋርያት ለደቀ መዛሙርት ያስተማረው እኮ እንዴት እንደምንጸልይ ስለማናቅ ነው አምላካችን እግዚአብሔር ያውቃል በሱ ዘንድ ተቀባይነት ያለው ጸሎት እና አሁን በሪሳድ በምንጸልይበት ጊዜ የሱን አይነት ጸሎት ነው የምንጸልየው። በዚህም ሰዓት ራሱ በምንጸልይበት ጊዜ ወይ ለሌሎቹ እየማለድን ነው፣ ለነገሳት እየጸለይን ነው ያለ ነው፣ ወይ ለሌሎች በትልቅ ችግር ውስጥ ላሉ ሰዎች እየጸለይን ነው ያለ ነው፣ ወይም ለራሳችንም እኛ በማናውቀው ሁኔታ ጠላት ሊያጠቃን የሚችለው ነገር የምናፈስበት ጸሎት እየጸለይን ሊሆን ይችላል በሊሳን በምንጸልይበት ጊዜ። ስለዚህ እሱ ለራሳችን መታነጽ እጅግ በጣም አስፈላጊ ነው። በሊሳን መጸለይ መከልከል የለብንም ማለት ነው። ለዚህ ነው በሊሳን የምናገር ለእግዚአብሔር እንጂ ለሰው አይናገርምና የሚያስተውለው የለምና። ይሄ ልዩ ሊሳን በህዝብ ፊትም ካልተተረጎመ ሲናገር የሚለውንም ሀሳብ ለመናገር ነው። እንደዚሁም ደግሞ እኛም በሊሳን ስንጸልይ፣ በማናውቀው ቋንቋ በመንፈስ ቅዱስ ስንጸልይ ትላልቅ ምስጢሮችን እየጸለይን ነው ያለ ነው። ለሰው ልጆች ሁሉ የሚያስፈልገው ትክክለኛ ጸሎት እየጸለይ ነው፣ ግን አናውቀውም። ግን በመንፈስ ይሰማናል የእግዚአብሔር መንፈስ ያንን እያደረገ እንዳለ ማለት ነው። ስለዚህ እሱ መከልከል የለበትም ማለት ነው። በመንፈስ ቅዱስ ስንሞላ አንዱ የሚሆን ነገር ነው ማለት ነው። ምንድን ነው የምለው? ይህንን ቁጥር ሶስት ላይ በመንፈስ ግን ምስጢርን ይናገራል ይላል። ይህንን የሚያደርግ ሰው ቅድም እንዳልኩት ማለት ነው። ትንቢትን የምናገር ግን ለማነጽና ለመምከር ለማጽናናትም ለሰው ይናገራል፣ በግልጽ በሚሰማ ቋንቋ። ምናልባት ጥቂት ሰዎች ሊሆኑ ይችላሉ፣ 30-40 ሊሆኑ ይችላሉ፣ ከዛ የሚያነሱ ሊሆኑ ይችላሉ፣ መቶም ሊሆኑ ይችላሉ፣ ብዙ መቶ ሊሆኑ ይችላሉ፣ በብዙ ሺህ የሚቆጠር ህዝብ ሊሆን ይችላል፣ ለሀገርና ለአይጉር ሊሆን ይችላል፣ ለዓለምም የሚነገር ትንቢት ሊሆን ይችላል። በሚገባ ቋንቋ ያ ነቢዩ ለትክክለኛ መልእክቱ ሊደርሰው ለሚገባው ይናገራል ማለት ነው። ይሄ ምን ለማድረግ ነው? ከፊት የመጣውን ለማሳወቅ፣ ባለፈው ትምህርት እንዳነሳ ነው፣ ለማነጽና ለመምከር ለማጽናናት ለሰው ይናገራል በትንቢት ማለት ነው። ይሄ ባለፈውም ትምህርት የተነካ ስለሆነ አሁን ይህንን አልመለስበትም። በሊሳን ከቁጥር ሶስት እስከ አራት እንደዚህ ይላል። ቁጥር ሶስት እስከ አራት እንደዚህ ይላል። ቁጥር አራት ይቅርታ፣ በሊሳን የሚናገር ራሱን ያንጻል ይላል። ያ ቅድም የግል በግል የምንጸልየው ወይም የምንናገረው ሊሳን ማለት ነው። በግላችን በሊሳን በምንጸልይበት ጊዜ ራሳችን እናንጻለን በመንፈስ ቅዱስ ኃይል። ትንቢትን የሚናገር ግን ማህበሩን ያንጻል። ማህበሩን ስለሚያንስ ግልጽ በሆነ ቋንቋ መነገር አለበት ማለት ነው። ስለዚህ ሁላችሁ በሊሳኖች ልትናገሩ ይወድ ነበር ይላል። ሁላችሁ በሊሳን በመንፈስ ቅዱስ ከተሞላን ሁላችንም በሊሳኖች መጸለይ መናገር እንችላለን ማለት ነው። ይልቁንም ይልና ይልቁንም ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ ነው ምለው። ስለዚህ ትንቢት መናገር አንዱ ስጦታ ነው ማለት ነው። በጣም ጠቃሚ የሆነ ስጦታ ነው። በቤተ ክርስቲያን ውስጥ ሰዎች ሲስቱ በመንፈስ ቅዱስ ኃይል ሆኖ ሰማያዊ መልእክት ይተላለፋል። አንዳንድ ጊዜ አንዱ ወይ ሁለት ወይ ሶስት ሰው ያደረገው ስህተት ጠቅላላ ጉባኤው ይዞ ሊሄድ ይችላል። የአመለካከት ችግር ሊሆን ይችላል፣ የድርግት ችግር ሊሆን ይችላል እና ጉባኤው ሁሉ ስቶ ሊሆን ይችላል። ያኔ የእግዚአብሔር መንፈስ ሰው ሳቅ ስቶ ሊሆን ይችላል። ሳቅ ትክክል የመሰለው ስቶ ሊሆን ይችላል። ያኔ እግዚአብሔርን በማስከበር ሁኔታ የእግዚአብሔር ጉባኤ የእግዚአብሔር ሕዝብ በሚኖርበት ጊዜ ትንቢት ይገስጻል ማለት ነው። ትንቢት በትንቢት ማለት ነው። ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ፣ ማይበሩ ይታነጽ ዘንድ እንዲገሰጽ እንዲመለስ በዓለም ውስጥ ደግሞ ከፍተኛ እግዚአብሔርን ያለ መፍራት በሀገር ውስጥ በሰፊ ህብረተሰብ መካከል እግዚአብሔርን ያለ መፍራት ትልቅ ጥፋት በሚካሄድበት ጊዜ ትንቢት በትንቢት በነቢያት ይመጣል። ተመለሱ የሚል ማለት ነው። ለሰዶምና ለገሞራ እንደተናገረ እቺን ከተማ አጠፋለሁ ተመለሱ ሲል በመመለስ እምቢ በማለት እንዲያው አስናዋሪ ነገር በመቀጠላቸው እግዚአብሔርን አዝነው የእግዚአብሔር መልአክ እነዚህ ሶስት ሰዎች ወደ ሎጥ መጡ። የሰዶም እና ገሞራ ሰዎች ያደረጉትን እናስታውሳለን። አስነዋሪ አጸያፊ ነገር ለእነዚህ ሰዎች ተነግሯቸው ነበር፣ አልተመለሱም። በመጨረሻ ደግሞ ከተማይቱ ምን እንደሆነች እናውቃለን። በሌላ በኩል ደግሞ የነነዌን ከተማ እግዚአብሔር እንዲመለሱ ነቢዩን ዮናስን ሲናገር ዮናስ አመፀ። በመጨረሻም ደግሞ እግዚአብሔር በዛው አስገድዶት ማለት ነው እንዲረዳው አድርጎት ሲናገር ከጥፋት ዳኑ። ትንቢት ሁለት ነገሮችን ያደርጋል። አንደኛ ሰው የሰሙት እንዲድኑና እግዚአብሔርን ወደ መከተል እንዲመለሱ፣ እነሱም ደግሞ ከጥፋት እንዲድኑ ማለት ነው። አለዚያ ደግሞ ፍርድ ይሆናል ማለት ነው። ግን እግዚአብሔር ምንም ነገር ቢሆን በዓለምም ውስጥ አንድ ነገር ሳያሳወቅ በሰዎች ልጆች ላይ እርምጃ አይወስድም። አንዱ የሚናገርበት መንገድ የትንቢት ነገር ነው ለዓለምም ሁሉ እና የትንቢት ስጦታ በዓለምም እንደዚህ ነው። በቤተ ክርስቲያን ደግሞ በብዙ መከራና ችግሩ ውስጥ ሰዎች በመከራ ተስፋ ቆርጠው ሲኖሩ ደግሞ የማጽናናት ድምፅ ከነቢያት ይመጣል። ጉባኤውን ማበረታታት እንደገናም ደግሞ በመንፈስ ቅዱስ በበጎ ነገር ማበረታታት፣ ጥሩ ነገር ሲሆን ደግሞ በርቱ፣ እኔ ከእናንተ ጋር ነኝ የሚል የማበረታታት ድምፅ፣ አይዟችሁ፣ መንፈስ ቅዱስ በትክክለኛ መስመር ላይ መሆናችንን ይመሰክርልናል ማለት ነው። በትንቢት በፊተት ሲሆን ቅድም እንዳልኩት በመገሰጽ ይህ ልክ አይደለም አስተካክሉ በማለት፣ ጥሩ ነገር ሲሆን በማበረታታት በማነት ማህበርን ጉባኤን በማነት ማለት ነው። እንግዲህ ትንቢት ስጦታ በመጀመሪያ ደረጃ ለቤተ ክርስቲያን እጅግ በጣም አስፈላጊ ነው። በዓለምም ደግሞ ወንጌልን ለማስፋፋት አንዱ መሳሪያ ነው። ሰዎች ሰምተው ከታዘዙ ይድናሉ፣ እምቢ ካሉ ደግሞ ያ እንግዲህ ተጠያቂነቱ ለነሱ ይሆናል ማለት ነው። ነቢዩን ይህንን ሁሉ ግልጽ አድርጎ ነው የሚናገረው ማለት ነው። ከዚህ ይልቅ ማህበሩ ይታነን ዘንድ እንግዲህ ማህበሩ እንዲታነጽ የትንቢት ስጦታ ያስፈልጋል ማለት ነው። እዚህ ጋር አሁን እዚህ ላይ አጠቃቀም ላይ እንግዲህ ምንድን ነው የሚለው ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከምናገር ትንቢትን የሚናገር ይበልጣል ይላል። መተርጎም አለበት። ካልተተረጎመ ግቡን አልመታም ማለት ነው። ስለዚህ መተርጎም አለበት ማለት ነው። ከዛ ቀጥሎ እንደዚህ ይላል፣ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳኖች ከሆነ ወይም በትምህርት መልክ ወይም በመግለጥ መልክ፣ በልዩ መገለጥ፣ በሚገባ ቋንቋ፣ ሰዎች በሚገቡት ቋንቋ፣ በሚረዱት ቋንቋ ማለት ነው። ካልተነገረ ሰው አይጠቀምም ነው። ስለዚህ አተገባበሩም እንደዚህ መሆን አለበት ማለት ነው። የልሳን ስጦታ በተለይ ለጉባኤ የሚነገር የልሳን ልዩ ልዩ ልሳኖች በዛ የመናገር ስጦታ ያለው ሰው ወይ ራሱ ካልተረጎመ ወይ ሌሎች ካልተረጎሙት አገልግሎቱ አልተሟላም ማለት ነው። ለዚህ ነው በእውቀት ወይም በትንቢት ያ በልሳን የተባለው የትንቢት መልእክት ሊሆን ይችላል። ሲተረጎም ነው ትንቢት መሆኑ የሚታወቀው ማለት ነው። ትንቢት ቀጥታ ምንም በልዩ ቋንቋ ሳይናገር ቀጥታ ትንቢት የሚናገር ሰው መልእክቱን ሰዎች በሚገቡት ቋንቋ ማስተላለፍ ይችላል። በልሳኖች ግን የሚጸልየው መጀመሪያ በልሳን በተከታታይ ከጸለየ በኋላ ወይ ከተናገረ በኋላ ነው። ያ ሲተረጎም ግን ራሱ ትንቢት ይሆናል ማለት ነው። ወይም በመገለጥ ግን በልሳን የተነገረው ካልተተረጎመ ይህ ካልሆነ ምን እጠቅማቸዋለሁ ነው የምለው። በልሳን የተነገረው በዚህ መልክ አልተገለጸ እና አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኋችሁ ምን እጠቅማቸዋለሁ ነው የምለው። እንደውም ምንድን ነው የምለው ነፋስ የሌለበት ነፍስ የሌለበት ነገር እንኳን ዋሽንትን ክራሪም ቢሆን ድምፅ ሲሰጥ የድምፁ ልዩነት ባይገልጥ በዋሽንት የሚነገር የሚነፋው ወይም በክራር የሚመታው መዝሙር እንዴት ይታወቃል? ልክ በልሳኖች የተነገረው ነገር ካልተተረጎመ እንደዚሁ ነው። ዝም ብሎ በልሳን ብቻ በጉባኤ ፊት ተነግሮ ያ ሳይተረጎም ከተወ ግቡን አልመታም ማለት ነው። መልእክቱ ወደ ህዝቡ አልደረሰም ነው። በዚህ ካልሆነ አይጠቅምም፣ ትርጉም የለውም ነው። ስለዚህ በልሳኖች በሚነገርበት ጊዜ በጉባኤ ፊት በዚህ መልክ መገለጽ አለበት። ሰዎች በሚሰሙት ቋንቋ መተርጎም አለበት። ትርጓሚውም በእውቀት ሊሆን ይችላል፣ በትንቢት መልክ ሊሆን ይችላል። ብቻ ሰዎች በሚገቡት ቋንቋ ያ የተባለው ነገር የተነገረው በአዲስ ቋንቋ በማናውቀው ቋንቋ የተነገረው መገለጽ አለበት ማለት ነው። አለዚያ የምንናገረው ነገር ዝም ብሎ የታይታ ይሆናል። ለምሳሌ አሁን ከዚህ ጋር የተያዙ ነገሮችን ምሳሌዎችን ብናነሳ አንዳንድ ጊዜ አገልጋዮች ሲያገለግሉ የመንፈሳዊነት ምሳሌ አድርገው የመውሰድ ነገር አለ። ስናስተምር ወይም ስንሰብክ አንዳንድ ጊዜ እንደዚህ እንጠቀማለን። በትልቅ ጉባኤ ፊት በቃ በልዩ ቋንቋ እንናገራለን፣ ግን ያንን አልተረጎም ነው። ምን ማለት ነው ይሄ? እንግዲህ አሁን አጠቃቀሙ እንደ እግዚአብሔር ቃል ይሄ አካሄድ ትክክል አለመሆኑ ነው የምናየው። ምናልባት ያ አስተማሪው ቢሆን ሲያስተምር በልዩ ልሳን ከተናገረ በዛ በልሳኑ ከተናገረ ያ ምን ማለት እንደሆነ ሲያስተምር የዛ በሚሰብክበትም ተርጉሞ በግልጽ መናገር አለበት። አለዚያ ዝም ብሎ መንፈሳዊ ሰው የመሆን ወይም ደግሞ በመንፈስ የመጠቀ ሰው መሆኑን የማሳያ ምልክት ከሆነ ይሄ ትክክል አይደለም ማለት ነው። አላማውም ለዚህ አይደለም። አላማው የእግዚአብሔር መልእክት ተቀብለን ልሳኑ ከመጣ ተርጉመን እንድናስተላልፍ ነው። አሁን ብዙ ጊዜ ይህንን እስቲ አስተውሉ። በልሳኖች ይናገራሉ፣ በቃ ሳቋርጡ እንደውም ጊዜም ወልደው ይናገራል፣ ግን አይተረጉም። እሱ አይደለም ሰባኪው እዛ ቦታ በዚህ መልክ ከመጣ ትንቢቱም ከመጣ የራሱ ሲያስተምርም ከመጣ ትንቢቱንም ለጉባኤው መናገር ነው፣ ግልጽ በሆነ በሚሰማ ቋንቋ። ልሳንም ከሆነ እንደዚሁ ማለት ነው። እንጂ ዝም ብሎ ለራሱ ብቻ ተናግሮ ከዛ ሰዎቹ ምን ምንድን ነው አሁን እዛ ላይ አሁን የማሩ ካልተተረጎመ። አሁን በተለይ በጉባኤ ፊት አዳዲስ ስለዚህ ነገር የማያውቁ ምዕመናን ካሉ ሰውዬው ምንድን ነው የሚናገረው ምንድን ነው የሚለው ብለው ይደነጋገራሉ። አንዳንዴም ደግሞ ሌላም አይነት የተሳሳተ ትርጉም ውስጥ ሊገቡ ይችላሉ። ሰውዬው ጤናማ አይደለም ለማለት ሰውዬው ጤናማ ነው፣ ለእኛ ይገባናል ትክክል መሆኑ፣ ግን ካልተተረጎመ ጥቅም የለውም ማለት ነው። ዋጋ የሚኖረው ሞገስም የሚኖረው እንደ እግዚአብሔርም ቃል ደግሞ የሚሆነው ያ የተባለው ነገር ሲተረጎም። ለዚህ ነው እኮ እዚህ ላይ በጥሩ ምሳሌ የምናገረው። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኋችሁ ምን እጠቅማችኋለሁ? ነፍስ የሌለበት ነገር እንኳን ዋሽንትም ክራርም ቢሆን ድምፅ ሲሰጥ የድምፁን ልዩነት ባይገልጥ በዋሽንት የሚነገረው ወይስ በክራር የሚመታው መዝሙር እንዴት ይታወቃል? ደግሞም መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁም እናንተ ደግሞ የተገለጠውን ቃል በአንደበት ሰዎች በሚነግሩት በሚሰሙት ቋንቋ ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? እንዲያውም ለነፋስ የምትናገሩ ትሆናላችሁ እና ለራሳችሁ ነው የምትናገሩ፣ ለነፋስ ነው የምትናገሩት ነው የምለው። እንዲያውም በዓለም ምናልባትም ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም። እንግዲህ የቋንቋውን ፍች ባውቅ ለምናገረው የቋንቋውን ፍች ባላውቅ ለምናገረው እንግዳ ይሆናለሁ፣ የምናገረውም ለእኔ እንግዳ ይሆናል። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ያ በተለይ ይሄ በልሳን የምነገር ከሆናችሁ በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ነው የሚለው። እንግዲህ በዚህ መልክ ነው የልሳን ስጦታ። አሁን አላማው ምንድን ነው? የመንፈስ ቅዱስ የጸጋ ስጦታን መንፈሳዊ ስጦታን በብርቱ ፈልጉ ይልና በብርቱ የሚፈልጉበት ምክንያት ለምንድን ነው የምለው? ቤተ ክርስቲያንን ለማነጽ ነው የምለው። ለማነጽ አገልግሎት ቤተ ክርስቲያን ስል የቤተ ክርስቲያን አካል የሆኑት የቤተ ክርስቲያን ብልቶች የሆኑትን በያሉበት ቦታ ለማገልገል የኢየሱስን ክብርና ታላቅነት ለማሳወቅ ይሄው ነው በቃ አላማው። ሞቲቡ ራሳችን መንፈሳዊ ሰዎች ለመሆናችን ምልክት ለማሳየት አይደለም። ከሌሎች የምንበልጥ መንፈሳዊ ሰዎች መሆናችንንም ለማሳየት አይደለም። አሁን በዚህ አይነት እንዳይሆን ማለት ነው። ስለዚህ ያንን በተለይ የሊሳኑ ከሆነ በዚሁ መልክ እንዲተረጎ መጠየቅ ያስፈልጋል። አለዚያ ግን የምትናገረው ትክክል አይደለም ነው፣ ወይም ደግሞ አቀራረቡ ትክክል አይደለም ነው። የምንነገረው ትክክል ሊሆን ይችላል፣ አቀራረቡ ትክክል አይደለም ነው። በዓለም ውስጥ ብዙ ቋንቋ አለ። ከነዚህ ቋንቋዎች በአንዱ ልትናገሩ ትችላላችሁ፣ ግን እናንተ የምትናገሩትን ቋንቋ ሌላው ካልሰማ፣ ሌሎች የሚናገሩት እናንተ ካልሰማችሁ ምን ይጠቅማል ነው የሚለው። ስለዚህ እንዲተረጎም ፈልጉ ነው። አሁን በዚህ ጊዜ እንግዲህ ብዙ ጊዜ እኔ ነገር ብዙ ጊዜ የማየው ነው። እናንተም ይህንን እንደምታስተውሉ አምናለሁ። ሰባኪው መጀመሪያ እንደዚህ አይነት ነገር እንደው ምንድን ነው ይሄ ነገር ራሱ እኮ ውዥንብር እንደሚፈጥር እኮ ነው የሚለው። ውዥንብር እንደሚፈጥር እኮ ነው የሀሳቡ አሁን ያነበብኩት ክፍል የምናገረው። የምናገረውም ለእኔ እንግዳ ይሆናል፣ እኔም ደግሞ እንደዚሁ ለእሱ እንግዳ ይሆናለሁ እኮ ነው የሚለው። ስለዚህ በአግባቡ ስንጠቀም ከተናገር መተርጎም ያስፈልጋል ማለት ነው። በተለይ በትልቅ ጉባኤዎች ስለ ልሳንና ስለ ትንቢት በመጽሐፍ ቅዱስ ያለውን የማይረዱ ሰዎች በብዛት ሊገኙ በሚችሉበት አዳዲስ ነፍሳት ጌታን ለመቀበል ገና ያልተቀበሉ ባሉበት፣ የተቀበሉም ገና ስለዚህ ነገር ብዙ ትምህርት ያልገባቸው ሰዎች ባሉበት በሚገቡት ቋንቋ የእግዚአብሔርን የማስተማሩን የስብከቱን ነገር ወይም ትንቢት በሚገባ ቋንቋ በዚህ መልክ ማቅረብ ያስፈልገናል። ራሱ ሊሳንም ከሆነ መተርጎም አለበት። ይህ የማይተረጎም ከሆነ በሚገባቸው ቋንቋ በመንፈስ ቅዱስ ኃይል ተጽዕኖ ማሳደር በሚችል በታላቅ ክብርና በታላቅ ኃይል ክፉን መስበር በሚችል የስጋን ሸክም የሰይጣንን ወጥመድና አሽክላ የሰይጣንን ክፉ ስራ ክፉ ተጽዕኖ ሰዎች እንዳይድኑ የሚያደርግበት ሁኔታ መስበር በሚችል ኃይል በኃይል በተሞላ ማስተማርና ስብከት በግልጽ ቋንቋ ለሰዎች በሚገባ ቋንቋ ማስተማር ይገባናል። ያ ማይተረጎም ከሆነ በጉባኤ ፊት ያንን አለመናገሩ ይመረጣል። ቃሉ ይህንን ይደግፋል። በስነ ስርዓት ማድረግ ማለት ይሄ ነው። ነገር ግን ቅዱሳን በሞሉበት ቦታ ይህ ቢደረግ የመንፈስ ነገር ነው። ሁሉም በሊሳንስ ስለምጸልይ ምንም ችግር የለውም። ሁላችሁ ሁሉም ይጠቀማል ማለት ነው። ያው ቅዱሳን የተረዱ ሰዎች ባሉበት በጸሎት ቦታዎች ሁሉ ይሄ እንግዲህ የመንፈስ ቅዱስ ኃይል ይሰማል። የግድ የምትረጎም ሊሳን ብቻ ሳይሆን ለግላችንም በዛው ስለምንጸልይ ሁሉም በየፊናው ስለምንጸልይ ችግር የለውም። በጉባኤ ፊት ግን በቋንቋ ግልጽ በሆነ ቋንቋ ማስተማር መቻል አለብን። ትክክል ያደረግን እንደ ምልክት አድርገን ዝም ብለን ያንን ማድረግ እንግዲህ ይሄ አካሄዱ የጥበብ አካሄድ አይደለም። ስለዚህም ይላል ቁጥር 13 ላይ ስለዚህም በልሳኖች የሚናገር እንዲተረጉም ይጸልይ ይላል። ወይም በልሳን የሚናገር እንዲተረጉም ይጸልይ። በልሳን ቢጸልይ መንፈሴ ይጸልያል፣ አእምሮዬ ግን እያነፍሬ ነው። እኔም ራሴም አላውቀውም፣ በመንፈስ ይሰማኛል። ያው ያ የእግዚአብሔር ትልቅ ነገር መሆኑን ማለት ነው። እንዲሁም ምንድን ነው በመንፈስ ይጸልያለሁ፣ በአእምሮ ደግሞ ይጸልያለሁ። በጉባኤ ፊት ሆነን ስንጸልይ በአእምሮ ሰዎች በሚሰሙት በአእምሮ መጸለይ የሚለው ሰዎች በሚሰሙት ቋንቋ መጸለይ ማለት ነው። ሰምተው አሜን እንዲሉ የእግዚአብሔርን ኃይል በዛ ይገልጻለን። በመንፈስ ይጸልያለሁ፣ በመንፈስም ይዘምራለሁ። በአእምሮ ደግሞ ይዘምራለሁ፣ እንደዚሁም በአእምሮ እጸልያለሁ ማለት ነው። በአእምሮ ጸለይ በሚሰማ ቋንቋ ሰዎች ሁሉ ሰምተው አሜን በሚሉበት ማለት ነው። በአንድነት በትልቅ ጉባኤ በምንሰበሰብበት ጊዜ የመንፈስ ቅዱስ ኃይል ያለበት ስብከት፣ ትምህርት፣ አምልኮ ግን በሚሰማ ቋንቋ ማለት ነው። ትንቢት ወይም ልሳን ትንቢት በልሳን መልክ ወይም ራሱ ልሳን ከመጣ መተርጎም አለበት ማለት ነው። በአእምሮ ደግሞ እዘምራለሁ፣ በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። ቁጥር 16 ላይ እንደዚህ ይላል፣ እንዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል። ልክ ቅድም ያልኩት ማለት ነው። በዛ ጉባኤ ፊት አንተ በሰዎች በሚሰሙት ቋንቋ የእግዚአብሔርን ኃይል ካልገለጽ እንዴት አድርጎ አሜን ይላል? ምትጸልየውን እንዴት አሜን ይላል? መልእክትን እንዴት ይቀበላል? እግዚአብሔር የተናገረው ያ ሀሳብ እንደሆነ እንዴት ያውቀዋል ነው። የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? እንዴት ደግሞ ያንን ትእዛዝ ይፈጽማል? ምክንያቱም አልተተረጎመም ነው። አንተ መልካም ታመሰግናለህ፣ ሌላው ግን አይታነስበትም ነው ብለው ከሁላችሁ ይልቅ በልሳኖች ይናገራለሁና ይላል። ይሄ በግል ማለት ነው። በግል በልሳኖች ጳውሎስ ነው ብለው ከሁላችሁ ይልቅ በልሳኖች ይላል። በግል ሲሆን ያ ቅድም እንዳልኩት ታላላቅ የእግዚአብሔርን ክብር መግለጽ የጸጋ ስጦታ ነው። ይሁ ነው በጸጋ በመንፈስ ቅዱስ ኃይል ስንሞላ ከሁላችሁ ይልቅ በልሳኖች ይጸልያሉ ነው ብለው። ይሄ አስፈላጊ ነው በግላችን ሲሆን። በማህበር ሁላችን የምንረዳ ባድግበት በየግላችን እንደዚህ መጸለይ ይቻላል። የሚታነጻለን ማናውቀውን ትላልቅ ጸሎቶችንም እንጸልያለን፣ ወይ ለሌሎች እንጸልያለን፣ ወይ ለዓለም እንጸልያ ለአካባቢው እኛም ማናውቀውን ትልቅ ጸሎት እንጸልያለን። ይሄ አስፈላጊ ነው። ነገር ግን በጉባኤ ማዕከል ሲሆን በሚሰማ ቋንቋ መተርጎም አለበት ነው። ከሁላችሁ ይልቅ በልሳኖች ይናገራለሁና እግዚአብሔርን አመሰግናለሁ፣ ነገር ግን ሌሎችን ደግሞ አስተምር ዘንድ በማይበር እልፍ ቃላት በልሳን ከመናገር ይልቅ አምስት ቃላት በአእምሮዬ ልናገር ወደር በሚሰሙት ቋንቋ። እልፍ ቃላት ብንናገር እኛ በመንፈስ ቅዱስ መሞላታችን ሰዎች ያውቃሉ። ከዛ ያለፈ ነገር ሌላ ምንድን ነው? የሆነ ነገር ብለናል በቃ፣ ግን የሆነ ነገር ምን እንደሆነ አናውቀው። ስለዚህ ጳውሎስ ጉባኤውን ለማነስ እልፍ ቃላት በልሳን ከምናገር በጉባኤ ፊት እነሱ በሚሰሙት ቋንቋ በአእምሮ አምስት ቃላትን መናገር እወዳለሁ ነው ብለው። እንግዲህ ይሄ ነው፣ ይሄ በግልጽ ያጠቃቀሙን በግልጽ ነው የሚያሳየው። ልሳን በልሳን ስንናገር የመንፈሳዊ መሆናችን የማሳያ ምልክት ሳይሆን ራሱ አገልግሎት ነው። ልክ አጠቃቀሙ እንደተናገር ነው መሆን አለ። ቁጥር ሀያ ላይ ወንድሞች ሆይ በአእምሮ ህጻናት አትሁኑ፣ ለክፋት ነገር ግን ህጻናት ሁኑ እንጂ አንደበት ለዚህ ህዝብ እነግራቸዋለሁ። ሌሎችን ሊሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግራቸዋለሁ። እንዲሁም ቢሆን አይሰሙትም አይሰሙኝም፣ እንዲህ ቢሆን አይሰሙኝም ይላል ጌታ ተብሎ እንደተጻፈ ማይክ እንደተጻፈ ተጽፏል ነው የሚለው። እንግዲህ በሊሳኖች መናገር ለማያምኑት ምልክት ነው እንጂ ለሚያምኑ አይደለም። ይሄ በማውቀው በዚህ በአዲስ ቋንቋ አሁን በማላውቀው ቋንቋ ሂጂ ብናገር ልክ ሐዋርያት በመንፈስ ቅዱስ ከተሞሉ በኋላ በተለያዩ ቋንቋዎች ሲናገሩ ከተለያዩ ዓለም ክፍል የመጡ አይሁዶች የየሀገራቸው የራሳቸው ቋንቋ ሰምተው እንደ ተደነቁና ጌታ እንዳመኑ አንዳንድ ጊዜ ጌታ ወንጌልን በዚህ በሊሳን ይሰብካል። ይሄ ደግሞ በተለያዩ ቦታዎች እየሆነ ያለ ነገር። ስለዚህ ይሄ ራሱ ተአምርም ይሆናል ማለት ነው። ነገር ግን ምንድን ነው የምናደርገው ነገር ሁሉ በስርዓትና በአግባቡ እናድርግ። በማስተዋል በጥበብ እናድርግ። ኃይልንም ስንገልጽ እንደ እግዚአብሔር ቃል እናድርግ። እግዚአብሔር አምላካችን እርሱ ጸጋውን ይሰጣል፣ ግን ጸጋው ደግሞ በአግባቡ መጠቀም ነው። አሁን ይህንን የጸጋ ስጦታ በተለይ ትንቢትና ልሳንን በምንነጋገርበት ጊዜ የሚሆኑት ሌሎችም የሚያሰናክሉ የአካሄድ ነገሮች አሉ። እነዚህ ነገሮች የተለያዩ አሉታዊ የሆነ እይታን የሚፈጥሩ ነገሮች አሉ። ከረብሻ ጋር የተያዙ ነገሮች ድምፅ በቃ አለ አይደለም። መንፈስ ቅዱስ ራስን የመግዛት መንፈስ ነው። በስነ ስርዓት መናገር እንችላለን። ስለዚህ ነገር በሚቀጥለው ትምህርት አነሳለሁ። ምክንያቱም አሁን ሰዓታችን እያየው እንደሚያበቃ እያለቀ ነው። ስለዚህ ይህን የጸጋ ጾታ በተለይ ትንቢትንና ልሳንን በምንናገርበት የምናሳየው ሁኔታ አንድ ትንሽ ሊያሰናክል የሚችል ነገር ሰዎች በአሁኑ ጊዜ የጸጋ ስጦታን ከድምፅና ከረብሻ ጋር የሚያያይዙበትን ሁኔታና ይህንን በሚመለከት በሚቀጥለው ትምህርታችን እናነሳለን። የዛሬ ትምህርታችንን በጸሎት እንዘጋለን፣ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን፣ ስላስተማርከን፣ ስለተናገርከን። ክብር ለስም ይሁን፣ ታላቅነት ለስም ይሁን፣ ክብር ለስም ይሁን። ጌታ አምላካችን ሆይ እንዳሳየህን እንድትሰራ እርዳን። የጸጋ ስጦታንም ጌታው እንዳስተማርከን እንድንጠቀም እርዳን። የምናደርገው ነገር ሁሉ ለክብር እንድንጠቀም እርዳን። የዘላለም አምላክ እግዚአብሔር በክብር አስበን በሰላም እግዚአብሔር ሆይ ቆይታችንን ሁሉ ባርክ በኢየሱስ ክርስቶስ ስም።